Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሰኞ ሰኔ 22 2012 ዓ.ም ዝግጅታችን ጀመረ። በወቅቱ የአፍሪካ ህብረት ፕሬዚደንት ሰብሳቢነት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተደረሰው ስምምነት ድርድሩ ወደ አፍሪካ መመለሱን ያረጋገጠ ነው ሲሉ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ለቪኦኤ ገልጸዋል።
ይሄ ድርድር፣ ይሄ መድረክ፣ ይሄ ምክክር ወደ አፍሪካ አጀንዳውን መልሶ በአፍሪካ ምድር ስለ አፍሪካ ጉዳይ የመመካከር ስለሆነ በባህሪው ለየት ያለ ነው የምንልበት ምክንያት ይሄ ነው።
የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው። በአብይ ርዕስ ዘገባለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች። ቨርጂኒያ ከሚገኘው መኖሪያዋ ነው እያቀናበረች ያለችው ዝግጅቱን። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የኢትዮጵያ የጤና ሚኒስቴር ባለፉት 24 ሰዓታት ውስጥ በተደረገው 3693 የላቦራቶሪ ምርመራ 157 ሰዎች የኮሮና ቫይረስ ተገኝቶባቸዋል ሲል በፌስቡክ ገጹ አስታውቋል። አጠቃላይ በሀገሪቱ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 5846 መድረሱን ጠቁሟል። ቫይረሱ በምርመራ የተገኘባቸው ሰዎች 132 ከአዲስ አበባ፣ 5 ከአማራ፣ 5 ከድሬዳዋ ከተማ፣ 5 ከአፋር ክልል፣ 3 ከትግራይ፣ 3 ከሶማሌ፣ 3 ከኦሮሚያ፣ 1 ከቤኒሻንጉል ጉሙዝ እና 1 የውጭ ሀገር ዜጋ ናቸው። ባለፉት 24 ሰዓታት ውስጥ በኮሮና ቫይረስ ምክንያት የአምስት ሰዎች ህይወት ያለፈ ሲሆን አራቱ ከጤና ተቋምና ከህብረተሰብ የተወሰዱ 52 የአስከሬን ናሙናዎች መሃል የተገኙ ሲሆኑ አንድ ግለሰብ ደግሞ በጤና ተቋም ውስጥ ይታከም የነበረ መሆኑ ታውቋል። ይህም በሀገሪቱ የሞቱትን ሰዎች አሃዝ 103 አድርሶታል። ኢትዮጵያ ውስጥ እስካሁን ባለው ጊዜ ድረስ 250604 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። አዲሱ የማላዊ ፕሬዝዳንት ላዛሩስ ቻካዌራ የቀድሞውን የሀገሪቱ ፕሬዝዳንት ፒተር ሙታሪካን ታሪካዊ በተባለ የማጣሪያ ምርጫ ትላንት እንዳሸነፉ ከጥቂት ሰዓታት በኋላ ቃለ መሐላ ፈጽመዋል። ናይሮቢ በሚገኘው ኪቤራ መንደር የኮሮና ቫይረስ ባስከተለው የኢኮኖሚ ችግር ምክንያት በቀን ተቀን ስራ ላይ የሚተማመኑ ሰዎች ክፉኛ ተጎድተዋል። ስለሆነም መንግስት የተወሰነ እርዳታ የሚያደርግ ቢሆንም በቂ ባለመሆኑ አንድ አገር በቀል የረድኤት ድርጅት ቤተሰብን እርዱ በሚል መሪ ቃል ዘመቻ በመክፈት የተቸገሩትን ሰዎች መርዳት ጀመረ። እስካሁን ባለው ጊዜ የተቸገሩትን ለመርዳት የሚችሉ ከ400 በላይ የሚሆኑ ቤተሰቦችን አስተባብሮ ችግር ላይ የወደቁትን ቤተሰቦች እየረዳ መሆኑ ተገልጿል። አንድ የሩሲያ ወታደራዊ ስለላ ክፍል አፍጋኒስታን ያሉት የታሊባን ተዋጊዎች የአሜሪካ ወታደሮችን እንዲገድሉ ገንዘብ ከፍሏል ስለሚለው ጉዳይ አልተነገረኝም ሲሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት ተናግረዋል። የዩናይትድ ስቴትስ የስለላ ባለስልጣኖች ታማኒ ሆኖ ስላላገኙት ነው ያልነገሩኝ ሲሉም አክለዋል። የስለላ አገልግሎት ባለስልጣኖች ታማኒ ወሬ ሆኖ አላገኙትም ያልነገሩኝም ለዚህ እንደሆነ አሁን ገልጸውልኛል ብለዋል በትዊተር ገጻቸው። የአሜሪካ ምክር ቤት አባላት በጉዳዩ ላይ ምርመራ እንዲደረግ ጥሪ አቅርበዋል። ሪፑብሊካዊው የህግ መወሰኛ ምክር ቤት አባል ሌንሴ ግራም የትራምፕ አስተዳደር እንዲህ አይነቱን ክስ አክብሮ እንዲያዩ ጠብቃለሁ ብለዋል። ዲሞክራት የህግ መወሰኛ ምክር ቤት አባል ክሪስቲን ጊልብራንድ ስለ ጉዳዩ ምክር ቤታዊ ምርመራ እንዲደረግ ጠይቀዋል። ገንዘቡ ምን ያህል እንደሆነ፣ የተከፈለውስ ማን ነው፣ ከዚህ ጋር በተያያዘ የተገደሉ አሜሪካውያን ካሉ መጣራት አለበት ብለዋል። የዩናይትድ ስቴትስ የስለላ ባለስልጣኖች አንድ በምዕራቡ ዓለም አለመረጋጋት እንዲኖር ሲል ከግድያ ሙከራዎችና ከተመሳሳይ ድብቅ ተግባሮች ጋር የተያያዘ ክፍል አፍጋኒስታን ውስጥ ተልኮውን ባለፈው ዓመት አስፈጽሟል በማለት አስታውቀው እንደነበረ ይህም ባለፈው መጋቢት ወር ለፕሬዝዳንት ትራምፕ እንደተነገረ የኒውዮርክ ታይምስ ጋዜጣ በቀዳሚነት ዘግቦ ነበር። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ሚሼል ባተሌ እስራኤል የፍልስጤም ግዛት በሆነው ምዕራብ ዳርቻ ያሉትን ቦታዎች ለመያዝ ማቀዷ ለራስዋ ለእስራኤል ለፍልስጤማውያንና ለቀጠናው አደጋ ነው ሲሉ ዛሬ አስጠንቅቀዋል። የሁለት ሀገሮች መፍትሄ የሚለውን እቅድንም አደጋ ላይ ይጥላል ብለዋል። ባተሌ ታያይዘውም ቦታዎችን ወሮ መያዝ ህገወጥ ነው፣ የፍልስጤማውያን ግዛት አካል የሆነውን ቦታ ለመያዝ መሞከርም በሁለቱም ወገኖች ለአስርተ ዓመታት ያህል የግጭቱ ክፍል ሆኖ የቆየውን ከባድ የሰብአዊ መብት ረገጣን ይበልጥ የከፋ እንዲሆን ያደርጋል ሲሉ በወጡት መግለጫ አስጠንቅቀዋል። በቅርቡ ቃለ መሐላ የፈጸመው በጠቅላይ ሚኒስትር ቤንያሚን ነታንያሁ የሚመራው የእስራኤል የጥምረት መንግስት 30% የምዕራብ ዳርቻን የመያዝ እቅድ አለው። የመያዝ እቅድ የተደረገበት ክፍል የእስራኤላውያን ሰፈር ያለበትንና በአብዛኛው ፍልስጤማውያን የሚኖሩበትን አካባቢ ያካትታል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ዛሬ ወደ 17 ቢሊዮን ዶላር የሚጠጋ ገንዘብ ለአካባቢ ጥራት ፕሮግራም መድበዋል። ይህን እርምጃ የወሰዱት ፓርቲያቸው በሀገሪቱ በተካሄዱት የአካባቢ ምርጫዎች በተሸነፈ ማግስት ነው። ዛሬ ፓሪስ ላይ ከዜጎች የአየር ንብረት ማክርት ጋር ሆነው ባደረጉት ጋዜጣዊ ጉባኤ ለአካባቢ ጥራት የሚጠቅም ፖሊሲ ላይ ትኩረት እንደሚሰጡ ተናግረዋል። የሀገሪቱ ምክር ቤት ከፈቀደ የሀገሪቱ ህገ መንግስት የአካባቢ ጥራት ጉዳይን በሚያካትት መልኩ ለማሻሻል ህዝበ ውሳኔ ለማድረግ ዝግጁ ነኝ በማለት አስገንዝበዋል። የፈረንሳይ አረንጓዴ ፓርቲ ትላንት በተካሄደው ምርጫ ሊዮንን፣ ቦርዶንና ስትራስበርግን ባካተቱ ትልቅ ከተሞች ሳይቀር በከፍተኛ ድምፅ ማሸነፉ ማክሮንንና መላ ፈረንሳይን አስገርሟል ተብሏል። ማክሮን ወደ 17 ቢሊዮን ዶላር የሚጠጋ ገንዘብ ለአካባቢ ጥራት የመደቡትም ለዚህ ነው ተብሏል። በመጨረሻም የፓኪስታን የጸጥታ ኃይሎች ካራቺ በሚገኘው የሀገሪቱ የአክሲዮን ልውውጥ ገበያ ህንፃ ላይ ጥቃት የከፈቱ 4 ሰዎችን መግደላቸው ገልጸዋል። አጥቂዎቹ ዛሬ ማለዳ ተኩስ ከፍተው ወደ ህንፃው እንደገቡ ተዘግቧል። በጥቃቱ 2 ሌሎች ሰዎች እንደተገደሉና ብዙ እንደቆሰሉ ተገልጿል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። ነገ እስክንገናኝ በደህና ቆዩን።
አመሰግናለሁ አዳነች ለዜናው። ሜሪላንድ ከሚገኘው መኖሪያዋ ነው አዳነች ዜናውን ያሰማችን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሰኔ 22 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኮሮና ቫይረስ መዛመትን ተከትሎ ኢትዮጵያ ውስጥ የሚፈጸሙ ጾታዊ ጥቃቶች እየተባባሱ ናቸው። የደቡብ ክልል የሴቶች ሕፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አልማዝ ከፍታውን አነጋግረናል። ዘገባ አለን። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በወቅቱ የአፍሪካ ህብረት ፕሬዝዳንት ሰብሳቢነት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተደረሰው ስምምነት ድርድሩ ወደ አፍሪካ መመለሱን ያረጋገጠ ነው ሲሉ በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ለቪኦኤ ገልጸዋል። ግድቡን የመሙላት ስራም ቀደም ሲል በወጣው ዕቅድ መሰረት እንደሚከናወን ኃላፊው አቶ ንጉሱ ጥላሁን አስታውቀዋል። መለስካቸው አማሃ ዝርዝር አለው።
ባለፈው ሳምንት መጨረሻ በወቅቱ የአፍሪካ ህብረት ፕሬዝዳንትና የደቡብ አፍሪካ ፕሬዝዳንት ሲሪል ራፋማውዛ ሰብሳቢነት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በሱዳን በግብጽና በኢትዮጵያ መካከል የተደረገው ስምምነት ድርድሩ ወደ አፍሪካና አፍሪካውያን መመለሱን ያረጋገጠ ነው ሲሉ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን በተለይ ለቪኦኤ አስታወቁ። የአፍሪካ ህብረት ጉባኤ ጽህፈት ቤት አካሄደው ይህ ልዩ ስብሰባ ዋነኛ መገለጫው አፍሪካውያን የራሳችንን ጉዳይ በራሳችን እንፈታለን የሚል መልእክት ያስተላለፈ ነው ሲሉም ተናግረዋል። የሶስቱ ተደራዳሪ አገሮች ማለትም የኢትዮጵያ፣ የግብጽና የሱዳን መሪዎች በስብሰባው ላይ ያሰሟቸው ንግግሮች ትኩረትም ይህንን የሚያስረዳ እንደሆነ ነው ኃላፊው የሚናገሩት።
የመጀመሪያው ነገር አጀንዳውን ወደ አፍሪካ መመለስ ከሚለው ጋር የሚያያዘው እና የዚህ ማሳያው የናይልና የግድቡ ጉዳይ የአፍሪካ ጉዳይ ስለመሆኑ፣ በዚህ የአፍሪካ ጉዳይ ላይ የሚነሱ ማናቸውም ክርክሮች፣ ድርድሮች፣ ውይይቶች፣ የሚገጥሙ ችግሮችም የመፍትሄ አቅጣጫዎቻቸው የሚመነጩት ከአፍሪካ መሆኑ፣ ድርድሩ ከሚቀጥሉት ጊዜያትም እንደዚሁ በሁለት ሳምንታት ባጠረ ጊዜ እጅግ ከተንዛዛ በሁለት ሳምንታት እንዲያልቅና እንዲጠናቀቅ ስምምነት የተደረሰበት ነው። በዚህም የአፍሪካ ህብረት ጉዳዩን ማየት መጀመሩን ለተባበሩት መንግስታት የጸጥታው ምክር ቤት እንዲገለጽ፣ ምክንያቱም ጉዳዩ ወደዛ ድረስ እንዲሄድ የነበረውን እንቅስቃሴ ማንም ስለሚገነዘብ ማለት ነው። ድርድሩን የአፍሪካ ህብረትና መሪዎች ጉባኤም ቢሮ ድርድሩን እንደሚደግፉ እና እንዲደግፉ፣ ሶስቱም ሀገራት አልፎ አልፎ እንደሚታየው ከቃላት መካረርና አላስፈላጊ መግለጫዎችም እንዲቆጠቡ ነው አቅጣጫ የተቀመጠው። ስለዚህ በአጠቃላይ ይሄ ድርድር፣ ይሄ መድረክ፣ ይሄ ምክክር ወደ አፍሪካ አጀንዳውን መልሶ በአፍሪካ ምድር ስለ አፍሪካ ጉዳይ የመመካከር ስለሆነ በባህሪው ለየት ያለ ነው የምንልበት ምክንያት ይሄ ነው።
እንዳሉት በሁለት ሳምንት ውስጥ ይሄ ነገር ያልቃል። ግን በሁለት ሳምንት ውስጥ ደግሞ በሌላ በኩል ኢትዮጵያ ግድቡ መሙላት ትጀምራለች የሚል መግለጫ መስማት ከጀመርን ቆይተናልና በዚህ በሁለት ሳምንት ውስጥ መቼ ነው በቀጥታ ይሄ ሙሌት የሚጀመረው?
በተከታታይ ሲገለጽ እንደነበረው በዚህ ወር ማጠናቀቂያና በሚቀጥለው ወር መጀመሪያ አካባቢ በትክክለኛውን ቀን በዚህ ቀን ፈጥኖና ዘግይቶ ውሃው ሊሞላ ይችላል የሚለውን የቴክኒክ ባለሙያዎችና በተጨባጭ በስራው ላይ ያሉት ሰዎች በቀጣም ይሄንን ስራ በየለቱ መረጃ እየተቀባበሉ የሚመሩት አመራሮች ቴክኒካዊ ሙያቸውንም ጨምረው የሚሰጡት መረጃ እንደተጠበቀ ሆኖ በኢትዮጵያ ደረጃ በመንግስት ደረጃ ባስቀመጥነው የጊዜ ገደብ ሙሌቱን እናከናውናለን። ሁለት ሳምንት መቼ ነው የሚለው ከዛሬ ጀምሮ ያሉት ሁለት ሳምንታት የውሃ ሙሌት ለመጀመር የመጀመሪያው ምዕራፍ እንቅስቃሴ ተደርጎ የማጠናቀቂያ ስራዎች የሚሰሩበት ነው። ይህንን ግን
ስለዚህ በሁለት ሳምንት ውስጥ ይጀመራል የሚሉ በምንም አይነት
በሁለት ሳምንት ውስጥ ለመጀመር በተያዘው እቅድ መሰረት ገደማ ለማድረግ ርብርብ እየተደረገ ነው። ይሄኛው የተቆረጠና የተመዘነ የተመጠነ ቀን ግን በዚህ ሁለት ሳምንት ማዕቀፍ ውስጥ ሰኞ ማክሰኞ በዚህ ሰዓት በዚህ ደቂቃ ተብሎ የሚገለጸው በቀጥታ በስራው በሙያው በቦታው በተሰማሩትና በአመራር ደረጃ ደግሞ በለት ከለት በየቀኑ መረጃ በሚቀበሉና አቅጣጫ በሚያስቀምጡ አመራሮች ነው። እንደ መንግስት ግን የተቀመጠው አቅጣጫና ያለው ግምገማ ባስቀመጥነው የጊዜ ገደብ የውሃ ሙሌቱን እንጀምራለን፣ ግድቡንም ባስቀመጥነው የጊዜ ገደብ እናጠናቅቃለን። ከግድቡ ማጠናቀቅና ከውሃ ሙሌት መጀመር ጋር ተያይዞ የሚጥማጡ ጥቅሞችን ኃይል ማመንጨትንም ባስቀመጥናቸው ጊዜያት እንፈጽማለን የሚል ቁርጠኛ አቋም በመንግስት በኩል አለ። ይሄ በማንኛውም ሁኔታ ሊወሰን የሚችለው በእኛው በኢትዮጵያውያን ነው። በዚህ ማዕቀፍ ውስጥ ሆኖ ግን ከማንኛውም አቅጣጫ ድርድር እያደረጉ በድርድር በምክክር ችግሮችን እየፈቱ የመሄድ አቅጣጫችንን እንቀጥልበታለን። ኢትዮጵያ ምን ጊዜም ቢሆን ለድርድርና ለምክክር በሯን ከፍታ እጇን ዘርግታ የምትንቀሳቀስ አገር እንደመሆኗ ማለት ነው።
ግን ከወደ ካይሮ የሚሰማው ዜና ደግሞ ኢትዮጵያ ግድቡን የመሙላት ቅዷን በተለይ የ4.5 ቢሊዮን ኪዩቢክ ሜትሩ የመጀመሪያ ሙሌት ማለት ይሄ ድርድር እስኪያበቃ ድረስ አራዝመዋለች የሚል ነገር አለ። ይህ ሀሰት ነው ማለት ነው?
ከምክክሩ አንዱ ጭብጥ ሶስቱም ሀገራት ከቃላት መካረርና አላስፈላጊ መግለጫዎች ለህብረተሰቡ ለሚዲያዎች ከመስጠት እንዲቆጠቡ አቅጣጫ ተቀምጧል ነው ቢለው። ስለዚህ የተቀመጠው አቅጣጫ ቅድም ከላይ የገለጽኳቸው ሆኖ ማንንም ይሁን ማን ለህብረተሰቡ ለዓለም ማህበረሰብ ለያገሩ ህብረተሰብም እና ህዝብም ቢሆን አንደኛ አላስፈላጊ መግለጫ መስጠት እንደማይገባ፣ ሁለተኛ ከንግግርና ከግንኙነት አቋያ ሲመዘን የተካረሩ ቃላት ከመወራወር መቆጠብ እንዲኖር አቅጣጫ ተቀምጧል። ስለዚህ በእኛ በኩል በጣም በትዕግስት በትህትና እና በአግባቡ ከግብጽ ወንድሞቻችን ጋር ከግብጽ ህዝብ ጋርም ከሱዳንም እንደዚሁ የምንለዋወጣቸው ቃላት የለዘቡ ትብብርና አጋርነትን የሚያጠናክሩ ከዛ ባሻገር ደግሞ አላስፈላጊ መግለጫዎችን ከመስጠት የምንቆጠብና ይሄንኑ የሚያጠናክር እንቅስቃሴ ውስጥ ነው የምንገኘው። ማዕቀፍ ውስጥ ነው በተደረገው ክርክር ምክክር ማዕቀፍ ውስጥ ተቀምጠናል። ሌሎች ግን የሚሰጡት እንዲህ አይነት መግለጫዎች ምናልባትም ያንን መጣስ ካልሆነ በስተቀር በኢትዮጵያ በኩል እንዲህ አይነት ስምምነት አልተደረገም። ምክንያቱ ድርድሩ በሚቀጥልበት አግባብ እና ይሄንን በመናይበት ጉዳይ ላይ ምክክር ተደርጓል። በዚህ ምክክር ውስጥ ትልቁ ነገር ቅድም እንደገለጽኩት አጀንዳው የአፍሪካ አጀንዳ ስለሆነ ወደ አፍሪካ መልሶ በወንድማማች የአፍሪካ ህዝቦችና መሪዎች መካከል የሚደረግ ድርድር ነው። ይሄንን ትልቁን ስኬት ወስደን ስኬታማ ድርድርና ምክክር አድርገን የሁላችንንም ጥቅም የሚያረጋግጥ መልኩ የመስታት አቅጣጫ ነው። ከዛ ባሻገር ግን መሙላት አለመሙላት እና ይሄንን የማስጠን የማዘግየት አጀንዳ ሆኖ ወጥቶ አንዱ ተቀባይ ሌላኛው ሰጪ የሆነበት አይደለም። የተደረገው አጠቃላይ ውይይት በተገለጸው መሰረት ማለት ነው።
እንግዲህ ይሄ ጉዳይ ከዚህ በኋላ ወደ ተባበሩት መንግስታት ድርጅትም ሆነ ወደ ዩናይትድ ስቴትስ ዋሽንግተን አይሄድም ማለት ነው።
አንደኛው የተቀመጠው አቅጣጫ እንደዚሁ አፍሪካ ህብረት ጉዳዩን ማየት መጀመሩ ለተባበሩት መንግስታት የጸጥታው ምክር ቤት መግለጽ ይጠበቅ ነው። ይሄ እኛው በቤታችን እዚሁ ጉዳዩን እንጨርሰዋለን፣ ስለዚህ ይሄ ይታወቅ የሚል መግለጫ እንዲሰጥ ስምምነት ተደርሷል። ስለዚህ ዋነኛው ስኬት ተደርጎ ለሁላችን ለመላ አፍሪካውያን ስኬት ተደርጎ የሚወሰደው አፍሪካውያን የራሳቸውን ጉዳይ በራሳቸው መያይ በራሳቸው መዳኘት መምከር መመካከርና መፍትሄ መስጠት ይችላሉ የሚል መልእክት የሚያስተላልፍ ትልቅ ውሳኔና ግንኙነት ስለሆነ ጎልቶ ሊወጣ የሚችለው ይሄ ነው ማለት ነው።
በጣም አመሰግናለሁ አቶ ንጉስ ጥላሁን ስለተወበሩ።
በጣም አመሰግናለሁ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ መለስካቸው። የትንታኔው መጽሔት ይቀጥላል። የአመራር ቁርጠኛነት ማነስ በአማራና በአፋር ድንበሮች ላይ የሚከሰቱ ግጭቶችን በዘላቂነት እንዳይፈቱ አድርገዋል ሲሉ የሁለቱም ክልሎች ፕሬዚደንቶች ገልጸዋል። የክልሎቹ አመራርና የጸጥታ አካላት በአካባቢዎቹ የድንበር ግጭትና መፍትሄዎች ላይ ባለፈው ሳምንት መክረዋል። መስፍን አራጌ ከደሴ ዝርዝሩን ይዟል።
ይሄ ግጭት እስከ 5 አመት ቆይቷል። ከ5 አመት በላይ ነው። ቁጥር የማይታወቅ እንስሳት ተገርፏል። እዚህም ከዛም ንጹህ አርሶ አደሮች ናቸው የሚያልቁት።
በቅርቡ ለአሜሪካ ድምጽ ሬዲዮ ጥቆማቸውን ያደረሱ ግለሰብ በሁለቱ ክልል ድንበሮች አካባቢ አሳሳቢ የሆነ ስለመጣው ግጭት የተናገሩት ነበር። በሁለቱ ክልል ርዕሳነ መስተዳድር የተመራና ለንጹሃን ሞት፣ አካል ጉዳት፣ ለከብቶች ዘረፋና ንብረት ውድመት ምክንያት የሆኑ ግጭቶችን በዘላቂነት እንፍታ የሚል አንድምታ ያለው ውይይት በደሴ ከተማ ተካሂዶ ነበር። የአፋር ብሔራዊ ክልላዊ ርዕሰ መስተዳደር አወል አርባ ችግሮችን መፍታት የሚቻለው ችግሮች ስላለባቸው አካባቢዎች በመናገር ብቻ ሳይሆን ተከባብሮ በሰላም የሚኖሩ አካባቢዎችን ተሞክሮ በማጋራት ጭምር መሆን አለበት ይላሉ።
መልካም ትስስር አለ። እንደ ህዝብ የቆየ ትስስር ነው ያለ። አንዱ ከአንዱ መለየት በማይቻልበት ደረጃ ነው ትስስራችን ያለው። ሙሉ የሆኑ ወረዳዎች አሉ፣ ስለ ችግር ማውራት የማይቻልበት ደረጃ ላይ ነው። ስለ ትስስራቸው የሚያወሩ ሙሉ የሆኑ ምንም አይነት ግጭት በሌለባቸው ወረዳዎች ለይተን አንዳንድ ተራ ግጭቶች የሚታይባቸው አካባቢዎች አሉ። ስለዚህ ያለን እንግዲህ ደግሞ ወደ ለሆኑ ወረዳዎችን የማስቀጠል ይበልጥ እንስተራማ ማንና እንደካበሰላሁን ደግሞ ምታዩ አንዳንድ ችግሮች አሉ እንስቶች አሉ። እኛም ደግሞ ባጭ ድሮስ ወደ መልካም አገጣሞች መለወጥ በቀጣይ ወናን ሰላም ላይ ሊማት ላይ ይበልጥ እንድትሰራ እንደቆ ነገር አሁን በኢንቨስትመንት በንግድ መስክ በግብይት መስክ ያንዱ መጎዳት የእንደራስ ጉዳት የሚያስጠብቅ ሁኔታ መጣ።
የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህ ችግሮች በዘላቂነት እንዳይፈቱ ያመራሩ ቁርጠኝነት ማነስን እንደ አንድ ምክንያት ያነሳሉ።
ችግሮች ከአመራሩ አቅም በላይ እንዳልሆኑ ነገር ግን ደግሞ በየአካባቢ ከግርግር ከሁከት የሚጠቀሙ ኃይሎች ይህን ነገር እንደሚፈጥሩና ህዝብ ለህዝብ ለማጋጨት እንደሚሰሩ ተግባብተናል። ይህን ደግሞ መከላከል የሚያስችል አቅም እናቆመና ይህን ደግሞ የአመራር ችሎታም እንዳለን ግን ይህን ችሎታ በተግባብተን አንድ ሆነን ሁሉም አመራር በየአካባቢ ያለበትን ግጭት ለመቀነስ የሚያስችል ስራ ባለመስራቱ ምክንያት የመጣ ችግር ነው ብለን የተግባባን።
ከወርነቶ የህግ አፈጻጸም ችግሮችንና የአመራሩ ቁርጠኝነት ጋር ተያይዞ ከዚህም ቀደም ሲነሱ የነበሩ ችግሮች ነበሩና እነዚህ ችግሮች እስካሁን መፍታት ያልተቻለበት ልዩ ምክንያት ይኖር ይሆን?
አዎ እንግዲህ በአጠቃላይ ካሉን ቀጠናዎች በጣም ሰላማዊ የሚባል ቀጠና ነበር ያፋር አማራ ቀጠና። ብዙ ጊዜ ዝም ብሎ ተራ የሆኑ ግጭቶች በግጦሽ በመሬት በንግድ እና በሌሎች የሚነሱ ነገሮች አሉት። ነገር ግን ይህን ያህል አሁን እንዳለንበት ትንሽ ገዘፍ ያሉ ግጭቶች አልነበሩም። የህግ ወጥ አይሉ በህግ ማስከበር ስራው በደንብ ባለመጠየቁ ምክንያት በየጊዜው የራሱን ስራ እያሰፋ ህግ ወጥ የንግድ ወይም ደግሞ የጦር መሳሪያ ዝውውር እና ሌሎች ህግ ወጥ ንግዶችን በአካባቢው እንዲስፋፉ ለማድረግ የሚያስችል ስራ ለመስራት እንዲመቸው የህግ ቁጥጥሩ እንዲላላ አመራሩ በአካባቢው ፍራስትሬት እንዲያደርግ አመራሩ ስል ላይ ያለው ሳይሆን የቀበሌ አመራር በተለይ እዛ ደግሞ አለፍ ብሎም የወረዳ አመራሩ ወደ እነዚህ አካባቢዎች ሄዶ የህግ ማስከበር ስራ እንዳይሰራ ራሱንም በትጥቅም በሌሎችም እያደራጀ የሚንቀሳቀሰው ኃይል ትንሽ ገዘፍ እያለ ሲሄድ ነው እንግዲህ እነዚህ ግጭቶች እየተባባሱ የሄዱትና እነዚህን ለመፍታት የሚያስችል ስራ መስራት አለብን ነው። ከዚህ በፊት ባለው ሁኔታ ግን ከሌሎች አካባቢዎች በጣም የተሻለ ሰላማዊ ቀጠና እንዲሁም ደግሞ ከሌሎች አካባቢዎች ብዙ መፈናቀልም ሌላ የማይታይበት ቀጠና ስለነበር እንግዲህ በእነዚህ መዘናጋቶች መጣ ሊሆን ይችላል ብለን እናስባለን። ሁለተኛ ሌላው አካባቢ ያለው ቀጠና በጣም ሰላማዊ ሲሆን እዚህ አካባቢ የሚያቸው ትናንሽ ግጭቶች በጣም ጎልቶ የመታየት እድላቸው ሰፋ ስላለ ይህን ቀጠና ራሱ ሰላማዊ ማድረግ አለብን ከሚል ነገር የተነሳ ነው። አሁንም ራሱ የተሰሩ ስራዎች አሉ፣ የተጠየቁ አሉ፣ በህግ የተያዙ አሉ። ነገር ግን በምንፈልገው ደረጃ ህግና ስርዓትን ማስከበር የሚያስችል ስራ መስራት አለብን ነው።
በዋናነት የሊደርሽፕ ኮሚትመንት ከተከለበት የማይሰራ ስራ ብዙ አለ፣ መስራት አለ፣ ጥሩ መስራት። ስለዚህ ዋናው አሁን ትልቁ ነገር አሁን ኃላፊነት ነው። በእነዚህ አንዳንድ የሚፈጠሩ ችግሮች ትልቁ ተጠያቂ ኃላፊነት መውሰድ ያለበት ሊደር አመራሩ።
ርዕሰ መስተዳድሮቹ ችግሮችን ለመፍታት መልካም እሴቶቻችንን እናስጠብቅ፣ የህዝብ ለህዝብ ግንኙነቱን እናጠናክር ይላሉ።
መልካም እሴቶቻችን እያሰፋን እየጠበቅ ለተፈጠሩ ችግሮች የተወሰኑ መፍትሄ እርምጃዎችን ትንኝ ውጤቶች ይመጣ ያለው መልካም አጋጣሚ ህዝቡን ከተረ ግጭቶች ወዲህ ይማት ትንኝ ማሰብ ያለበት ስለ ኢኮኖሚ ስለ ልማት ነው ማሰብ፣ ስለ ማህበራዊ ልማት ነው ማሰብ። አሁን ያለውን በጎ እሴቶቻችን ማስቀጠል ስራ ነው ማሰራት።
የህዝብ ለህዝብ ትስስሩን ያመራል አመራር ትስስሩን በአገር ሽማግሌዎችም በአባገዳዎችም በጎሳ መሪዎችም እነዚህን ተጠቅመን በአስቸኳይ ማቆም አለብን ነው ግጭቶችን። ከዚያ በኋላ ህብረተሰቡ ወደ ልማት እንዲያስብ ማድረግ፣ ሁለቱ ክልሎች ደግሞ ባላቸው አቅም በተለይ በጋራ መልማት የሚችሉትን በጋራ ለማልማት የሚያስችል ቅዳውተን ኢኮኖሚያዊ ትስስራቸውን እና የመሰረተ ልማት ትስስሩን በደንብ መስራት አለብን የሚል ነገር ነው የተነጋገርና ከአጭር ጊዜ አኳያ አሁን ግጭቶችን የማስቆም እና በአካባቢው ምንም አይነት ችግር እንዳይፈጠር የህግ የበላይነት ማረጋገጥ፣ በህግ ደግሞ የሚፈለጉና ወንጀለኛ መሆናቸው የተረጋገጠ የትኛውም አካባቢ ቢሆን ለህግ ተጠያቂ እንዲሆኑ ማድረግ፣ ይህን ከሰራን በኋላ ወደ ኢኮኖሚያዊ ተጠቃሚነት ፈጥነን መዞር አለብን።
ውይይቱ መግባባት የተደረሰባቸውን የመፍትሄ አቅጣጫዎችንም እንዳመላከተ ነው የተገለጸው።
የአመራሩን ቁርጠኝነት እና ጥብቅ ዲሲፕሊን የተከተለ አመራር ስርዓት መኖር እንዳለበት ተነጋግረናል። ግጭት ያለባቸው አካባቢዎችንም ከክልልም ጠጋ ብለን መፍታት እንዳለብን እንዲሁ ተግባብተናል። በአጭር ጊዜ ውስጥ እነዚህን ችግሮች ቀርፈን በአካባቢ ያሉ የፌዴራል የጸጥታ አካላትም ወደ ተሰጣቸው ሀገራዊ ተልእኮ እንዲመለሱ የሚያስችል የአጭር ጊዜ ፕላን አውጥተን መስራት አለብን የሚል ተግባብተናል።
መለመድ ያለባቸው የህግ በላይነት መስከፍ፣ ተጠያቂነት መፍጠር ስራ መሰራት። ምክንያቱም የሁሉም ስራዎች መጨረሻ ጥሩ የሰሩት ይሸናል። ሌላው ኔጋቲቭ ሪቫል እንዲታረም ያህል እርምጃዎች እስኪመስል መለመድ አለብን። ህግ በላይነት ኤክሰርሳይዝ መደረግ አለብን። የተጀመሩ ጥሩ ነገሮች አሉ። አሁን የጀመርናቸው የጥያቄ ስራዎች አሉ። ተጣፈና ህዝቡ ራሱ ያያቸው ጥያቄ እንደሆነ ተደረባካ የተደረጉ አካላት ነው። የአስተዳደራዊ ምግብ አስተንባቸው ማለት
ሁለቱ ርዕሳነ መስተዳድር የመሩትን ውይይት የጸጥታ አካላት፣ የፖለቲካ አመራሮችና አስተዳዳሪዎች ታድመውበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ወደ ተከታዩ ዘገባ እንለፍ። አዲስ አበባ በምስራቅ አፍሪካ የመጀመሪያ የሆነውን የከተማ አውቶቡስ የፍጥነት መስመር ግንባታ አስጀምራለች። ግንባታው መጀመሩ ለከተማዋና ለአጎራባች አካባቢዎች የትራንስፖርት ችግር መፍትሄ ይሰጣል የሚል ተስፋ እንዳላቸው የአዲስ አበባና በከተማዋ ዙሪያ የሚገኙ አስተያየት ሰጪዎች ለአሜሪካ ድምጽ ተናግረዋል። ፀሐይ ዳምጦ ዝርዝሩን ይዛለች።
ወደ 6 ቢሊዮን ብር ወጪ የሚደረግበት የአዲስ አበባ ከተማ አውቶቡስ ፍጥነት መንገድ ግንባታ የተጀመረው ባለፈው ሳምንት መጨረሻ ነው። የግንባታው ወጪ ከፈረንሳይ መንግስት በተገኘ ብድርና በከተማ አስተዳደሩ እንደሚሸፈን ነው የተገለጸው። 55% በከተማ አስተዳደር፣ ቀሪው 45% ደግሞ ከፈረንሳይ መንግስት በተገኘ ብድር። በአዲስ አበባ ጀሞ ቁጥር 2 እስከ ጀነራል ዊንጌት አደባባይ የሚዘልቀው ይህንን የመንገድ ግንባታ ጠቅላይ ሚኒስትር አብይ አህመድና የከተማው ምክትል ከንቲባ ታከለ ኡማ በጋራ ነው ያስጀመሩት። በፕሮጀክቱ ማስጀመሪያ መርሃ ግብር ላይ የተናገሩት ጠቅላይ ሚኒስትር አብይ ለዘመናዊ ከተማ አስፈላጊ ከሆኑ መሰረተ ልማት ተቋማት መካከል መኖሪያ ቤት፣ የብዙሃን ትራንስፖርት እና መንገድ ዋነኞቹ መሆናቸውን ጠቅሷል።
የተጀመረው ስራ እጅግ መጠናከር ይኖርበታል። ከተማችን እየበዛ ትራንስፖርት በእጅጉ እያስቸገረ ሰዎች ተንቀሳቅሰው ጠጥተው ገቢ ለማግኘት እየተቸገሩ ስለሆነ ይህን መሰረተ ልማት መገንባት ቀዳሚ የከተማችን ተልዕኮ ይሆናል። በዚህ ፕሮጀክት ውስጥ እጅግ አስፈላጊ የሆኑና የከተማ መስተዳደር በቅርበት እንዲከታተለው የምትሰሩ ዜጎች በአጽንኦት እንድታስተውሉ የሚያስፈልገው ግንባታው በተጀመረው ልክ በጊዜው መጠናቀቅ ካልቻለ መጀመር ብቻው የምንፈልገውን ነገር ስለማያመጣ በጀመርነው ልክ በጊዜው መጨረስ ብቻ ሳይሆን በሚገባው ኳሊቲ ልክ መጨረስ አስፈላጊ መሆኑ ተገንዝበን የጥራትና የጊዜ ጉዳይ ኮምፕሮማይዝ ሳይደረግ ቀንና ማታ በመስራት ይህንን ኢንፍራስትራክቸር፣ ይህንን መሰረተ ልማት ለህዝቡ አገልግሎት ማዋል ይኖርብናል።
የመንገዱ ግንባታ በከተማው የምታየው ስራ አጥነት በእጅጉ እንደሚቀንሰውና በቂ ዕውቀትና ልምድ እንደሚገኝበትም አስታውቋል። በአዲስ አበባ የቀላል ባቡር ግንባታ ወቅት የታየው ግራና ቀኝ የመነጠል ስልተትም በዚህ ግንባታ ላይ መደገም እንደሌለበት ተናግሯል።
የጥራትን ጉዳይ ስናነሳ በቀላል ባቡር የነበረውን ስህተት የሚያርም መሆን አለበት። ይህ የባስ ማሳለጫ መንገድ በቀኝና በግራ በኩል ያሉ ዜጎችን የሚያራርቅ ሳይሆን የሚያቀራርብ መሆን አለበት። መሀል ላይ አጥር ያለው ሰው ለመሸጋገር የማያስችል ሳይሆን አሁን ከተሰራው መንገድ ጋር ተስማምቶ ለባሱ ባስ በሌለበት ጊዜ ለሌላ አገልግሎት መዋል እንዲችል በሌላው ዓለም እንደምናየው ጥራት ብቻ ሳይሆን የሚያቀራርብና በቀላሉ የሚያገናኝ መሆኑን ማረጋገጥ እጅግ አስፈላጊ።
ምክትል ከንቲባ ኢንጂነር ታከለ ኡማ በበኩላቸው የፈጣን አውቶቡስ መንገድ ግንባታው በከተማዋ የተጀመሩ የብዝሃን ትራንስፖርት ማስፋፊያ ፕሮጀክት አካል መሆኑን ገልጿል። አስተዳደሩ ግንባታውን በተቀመጠለት ጥራትና ጊዜ ለማጠናቀቅ ጠንክሮ እንደሚሰራም አረጋግጧል።
የዓላማ መጀመር ብቻ አይደለም፣ ጀምረን በጥራት መጨረስ ነው። ይሄ መንገድ ለአዲስ አበባ ከተማ ነዋሪ ብቻ ሳይሆን በአዲስ አበባና በአዲስ አበባ ዙሪያ ያሉ ወረዳዎችና ከተሞች ነዋሪዎችን የሚያስተሳስር የኢኮኖሚ ስርጸቱን የሚያሳልጥ ስለሆነ ይሄ ፕሮጀክት የአዲስ አበባ ከተማ ነዋሪም ነው፣ በአዲስ አበባ ዙሪያ ያሉ የወረዳና የከተማ ነዋሪዎች ፕሮጀክት ነው። የጋራ ፕሮጀክቶቻችን ናቸው። ከጉለሌ ዊንጌት ተነስተው እስከዚህኛው መስመር ቀጥሎ ወደ ጎሮ ቀጥሎ ደግሞ ወደ ጉራዩ መስመር የሚሄድ ከመሀል ከተማም የሚነሱ 20 መስመሮች አሉን።
ወጣት ሞገስ ተክሉ የሰበታ ከተማ የዓለም ገና አካባቢ ነዋሪ ነው። ወጣቱ እንደተናገረው አዲስ አበባና ሰበታ እጅግ በቅርብ ርቀት ላይ ቢገኙም በመንገድ ችግር ሳቢያ ለእንግልት ይዳረጉ ነበር። ይህ ፕሮጀክት ሲጠናቀቅ ግን ህብረተሰቡ በትራንስፖርት ዘርፍ የሚያጋጥመውን እንግልት እንደሚያስቀር ተስፋ አድርጓል።
የዚህ ረክ ባዬ ረኮ ጉዳት ድሬዳዋኒ
በፊት ትራንስፖርት ትልቅ ችግር ነበር። ግንባታው ከተከናወነ በኋላ ግን የሚስተካከል ይመስለኛል። ቀኑን ሙሉ የሚወስድብንን ጉዞ በጥቂት ደቂቃዎች ይቀንሳል ብዬ አስባለሁ። የፈጣን መንገዱ ግንባታ ይህንን ችግር በመፍታት ትልቅ ጠቀሜታ ይኖረዋል።
አባብያ አብዱልከሪም አዲስ አበባ ለቡ ማብራት ኃይል አካባቢ እንደሚኖሩ ይናገራሉ። የከተማ አውቶቡስ የፍጥነት መንገድ ግንባታ መጀመር በተለይ ለዝቅተኛና መካከለኛ ኑሮ ላላቸው ማህበረሰብ ክፍሎች ትልቅ ተስፋ ነው ሲሉ ይናገራሉ። በከተማው የሚታየው የትራንስፖርት ችግር በተመለከተም ተከታዩም ብሏል።
መንገድ የመኖሩ ጠቃሚም ነው። በተለይ ደግሞ የትራንስፖርት ነት ባስን በተመለከተ ደግሞ የተሻለ የባስ መሰመር ለብቻ የሚጓዝ ከሆነ በለጠ ደግሞ እነዚህን ችግሮች በየትኛው መቅጣጫ ሊቀንስ ይችላል ብዬ ነው የማምነው። እኔ በተለያየ አቅጣጫ መኪና መጓዝ ከቻለ በትክክል ሊቀንሳል። አዎ ባስ በነጋገር ትልቅ ነው ራሱ ሲጀመርን እነዛም ከት እነዚህ ከቤት መኪናዎች ተለይቶ ቀልሰቶ ለማሰው ለቤቱ የሚገባ አለ በትራንስፖርት እነዛን በተፈለገው ሰዓት አድሶ የመምጣት ሰውም እንዳይጉላላ የማድረግ መንገድ ስለሆነ
በሁለት ዓመት ግንባታው የሚጠናቀቀው መንገድ 19.2 ኪሎ ሜትር ይሸፍናል ተብሏል። በቀጣይም ተመሳሳይ ግንባታዎች እንደሚከናወኑ ምክትል ከንቲባው ጨምረው አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ተከታዩ ዘገባ ወደ ዩናይትድ ስቴትስ ይወስደናል። ዩናይትድ ስቴትስ ውስጥ ለኮሮና ቫይረስ የሚጋለጠው ሰው ቁጥር በከፍተኛ መጠን መጨመሩን ቀጥሏል። በዚህ በተገባደደው ሰኔ የተመዘገበው ለቫይረሱ መጋለጡ የተረጋገጠ ሰው ቁጥር ካለፈው መጋቢት ወዲህ ከፍተኛው መሆኑ ተገልጿል። የተወካዮች ምክር ቤት አባላት፣ የፌዴራል መንግስቱና የክፍለ ግዛት ባለስልጣናት ስለዚህ አስከፊ ዜና ምን ይያሉ ነው? ሪፖርተራችን አራሽ አራብሳዲ ከዋሽንግተን ባጠናቀረው ዘገባ ተመልክቶታል። ቆንጅታ የታቀርባለች።
የጤና ኤክስፐርቶች ምክር አልተቀየረም። ስትወጡ ያፍና ፍንጫ መሸፈኛ ጭንብል ተጠቀሙ፣ የርስ በርስ አካላዊ ርቀታችሁን ጠብቁ፣ እጆቻችሁን ታጠቡ ውትወታቸውን ቀጥለዋል። ዋናው የሀገሪቱ የተላላፊ በሽታዎች መቆጣጠሪያ ተቋም ዲሬክተር አንቶኒ ፋውቺ ይህን ወረርሽኝ የምናሸንፈው አንድ ላይ ሆነን ከታገልነው ብቻ ነው ሲሉ ተማጽነዋል።
This is part of a process that we can be either
በዚህ ሁኔታ ወይ ችግሩ አካል ወይም የመፍትሄው አካል መሆን የምንችለው። የቫይረሱን መዛመት ካላቆም ነው ፈጥኖ ወይም ዘግይቶ ይሆናል እንጂ ደና የጤና ይዞታ ላይ ያሉትም ሰዎች መጋለጣቸው አይቀርም። ስለዚህ ይህን ልናስብበት ይገባል፣ ምክንያቱም ሁላችንንም የሚመለከት ጉዳይ ነው። ልናስወግደው የምንችለው አንድ ላይ ሆነን ከተጋፈጥነው ብቻ ነው።
ዩናይትድ ስቴትስ ያላት የህዝብ ብዛት ከጠቅላላው ከዓለም ህዝብ 4% ብቻ ነው። ዛሬ ባለም ዙሪያ ካሉት የኮሮና ቫይረስ ተጠቂዎች ከ10 ሚሊዮን ከሚበልጡት ውስጥ 1/4ውን ይዛለች። አርካንሳ ክፍለ ግዛት ውስጥ ብቻ ለቫይረሱ የተጋለጡት ሰዎች ቁጥር ባሳለፍነው ሳምንት በ25% ጨምሯል። አገረ ገዢው ኤሳ ሃቺንግሰን ምርመራውን አስፋፍተን መቀጠል አለብን ብለዋል።
We've doubled the amount of our testing nationally. We've got to double it.
አገር አቀፍ ደረጃ ምርመራውን በጥፋት አድገናል። አሁንም በጥፋት አድጋለብን። ምናልባትም ልናደርገው የምንችለው ትልቁ ነገር እሱ ነው። እንደ ክፍለ ግዛት አስተዳዳሪ ለመናገር እኛ አርካንሳ ውስጥ ምርመራውን በከፍተኛ መጠን አሳድገናል። እንደ ካሊፎርኒያና ቴክሳስ በመሳሰሉት ብዙ ህዝብ ባላቸው ክፍለ ግዛቶች የሚያስፈልገው ምርመራ ሲጨምር ግን ግብአቶቹን የሚያቀርበው የንግዱ ዘርፍ ይቋቋማቸው ይሆን?
ለፕሬዝዳንት ዶናልድ ትራምፕ የኮሮና ቫይረስ መከላከያ ቁሳቁስ የሚያመርቱ የመሳሰሉትን የሀገር ውስጥ ኢንዱስትሪዎች ለመቆጣጠር ያስቸኳይ ጊዜ ስልጣን የሚሰጣቸው የመከላከያ ምርት ድንጋጌ በይበልጥ ስራ ላይ እንዲውል የአርካንሳው አገረ ገዢ አሳስበዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ በበኩላቸው አፍና አፍንጫን በጭንብል መሸፈን በአገር አቀፍ ደረጃ ቀደም ብሎ ግዴታ መደረግ የነበረበት ነው፣ ዘግይቷል ብለዋል።
Centers for Disease Control has recommended
የበሽታ ቁጥጥር ማዕከል ጭንብል መጠቀም አስፈላጊ መሆኑን ምክረ ሐሳብ ሰጥቶ እንጂ ግዴታ መደረግ አለበት አላሉም። ያም ፕሬዝዳንቱን ማስቆጣት ስለማይፈልጉ ነው። ፕሬዝዳንቱ እኮ ምሳሌ መሆን ያለባቸው የእውነት ደግሞ ጭንብል ይጠቀማሉ። ለሀገሩ ህዝብ ምሳሌ ይሁኑ፣ ጭንብል ይጠቀሙ። ይሄ ደግሞ ራስዎን ከበሽታው ስለመከላከል አይደለም፣ ሌሎች እንዳይያዙ ለመከላከል ነው። የትራምፕ አስተዳደር ጭንብል መጠቀምን ግዴታ አላደረገም። በአጠቃላይም ፕሬዝዳንት ትራምፕም ቢሆኑ በጭንብል ሲጠቀሙ ታይተው አያውቁም። በቅርቡ ኦክላሆማ ውስጥ ባካሄዱት የምረጡኝ ዘመቻ ስብሰባቸው ላይ ባደረጉት ንግግር በሀገሪቱ የቫይረሱ ተጠቂዎች ቁጥር በንጽጽር ከፍተኛ የሆነው ምርመራውን አስፋፍተን ስለቀጠልን ነው ብለዋል።
Testing is a double-edged sword. We've tested now.
ምርመራው በሁለት በኩል ስለት ያለው ሰይፍ እንደማለት ነው። እስካሁን 25 ሚሊዮን ሰዎች መርምረናል። የዚያ መጥፎነቱ በዚህ ደረጃ ሲመረመር የሚገኙት የቫይረሱ ተጋላጮች ቁጥር ይጨምራል። ስለዚህ ሰዎችን እስቲ ባካችሁ ምርመራውን ጋብ አድርጉት አልኳቸው።
ባለም ዙሪያ በኮቪድ-19 ሳቢያ ህይወታቸውን ያጡት ሰዎች ቁጥር በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት 502,589 ደርሷል። በዩናይትድ ስቴትስ በበሽታው ለህልፈት የተዳረጉት ደግሞ ከ125,800 ማለፉን መረጃው ያሳያል።
አመሰግናለሁ ቆንጂት። ክቡራትና ክቡራን አድማጮች የመጽሔቱ ክፍለ ጊዜ ተጠናቋል። እስከ ምሽቱ 4 ሰዓት ይቀጥላል ዝግጅታችን። አብራችሁን ቆዩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በተመሳሳይ ሞገዶች በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ VOA አምሃሪክ ብላችሁ ተከተሉን፣ አዳምጡ፣ ተመልከቱ፣ ዝግጅቶቻችንን ተነጋገሩ። ከኦዲዮ ናው እና በእጅ ስልካችሁም voa.horn.mobi ላይ ታገኙናላችሁ። አፓችንን VOA ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተልና መሳተፍም ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጂት ታዬ አብራኛለች። ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ሶሎሞን አባተ ከየመኖሪያችን እየሰራን ነው። ይህንን ዝግጅት ወደ እናንተ እያደረስን ያለ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ የሚተላለፈው ዝግጅት ይቀጥላል። በናይል ሳት ቪኦኤ 24 ላይም ታገኙናላችሁ። ወደ ተከታዩ ዘገባ እናልፋለን። የኮሮና ቫይረስ ስርጭት መዛመትን ተከትሎ ኢትዮጵያ ውስጥ የሚፈጸሙ ጾታዊ ጥቃቶች ማሻቀብ መነጋገሪያ ሆኗል። በቤት ውስጥ የሚፈጸሙ ጾታዊ ጥቃቶች መባባስ እንዳለ ሆኖ ኢትዮጵያ ውስጥ ከኖሩት ጎጂ ባህላዊ ልማዶች መሃል የሆኑት ጠለፋና በለጋ ዕድሜ የሚፈጸሙ ጋብቻዎችም በደቡብ ክልል በከፍተኛ ሁኔታ እየጨመሩ መሆናቸውን የክልሉ የሴቶች ሕፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አልማዝ ከፍታው ገልጸዋል። የጾታ ጥቃት ደርሶባቸው ለረጅም ዓመታት ፍትህ የማያገኙ ሴቶችና ሕፃናት መኖራቸውንም ጥቃቱ የደረሰባቸው ሴቶችና መጠለያዎች ይናገራሉ። ጉዳዩን የተከታተለችው ስምኝሽ የቆየ ተከታዩን ዘገባ ይዛለች።
እኔ 15 ዓመት ሆኖ ከእድሜ ያለው የጾታ ጉዳት ደርሶብኝ ነበረ። አናሳ ነው ማለት ነው። ይህ እንግዲህ ባህላዊ ነገር ነው። አንዱ ፕሮተን አሚን አባሽ ነው ትወጡ ግን ወጣ አንኮ ያገኘና እንዴ ያክስ ነው አፈን አፍ ነው ማለት ነው። ያገኝ እጁ ከዛ ከያገኝ በኋላ በጣም አለቀስኩ ጮኩ። ለዚህ በጣም ብዙ ነው ካውንትሬሽን ሲያላገኘው ነገር ግን የዛኝ የደረሰብኝ ነገር አሁን ማውራት እንኳን አልችልም። እኔ በጣም ብዙ ቀባታ ያለኝ ልጅ ማለት ነው። ሰውነቴን እንደዛው ፊቴን የነበረው እንደዛ ነው ማለት እየመጡ ነው የዛኝ ይዘን የሄደውና ለእኔ ግን እንኳን ፈልጎት ነበር።
ቀደም ሲል የሰማችሁት በደረሰባት ጾታዊ ጥቃት ምክንያት ስሟን መግለጽ የማትፈልገው የ21 ዓመት ወጣት ትውልዷና እድገቷ በደቡብ ክልል ተቀድሞ ሲዳማ ዞን ጭሬ ወረዳ ወጣብላ በሚትገኝ የገጠር ከተማ ነው። የ15 ዓመት ልጅ ያለች የ8ኛ ክፍል ሚኒስትሪ መፈተኛ ፎቶ ለመነሳት ወደ ጭሬ ከተማ ከጓደኛዋ ጋር በሄደችበት ወቅት በደረሰባት ጠለፋ ምክንያት ከአንድ ወር በላይ ጠላፊዋ ጫካ ውስጥ እያሳደረ ተደጋጋሚ የወሲብና አካላዊ ጥቃት እንዳደረሰባት የምትናገረው ወጣት እስካሁን ፍትህ እንዳላገኘችም ታስረዳለች።
መጀመሪያማ አባቴ ልጅ ተፈተነ ነበር። ከዛ በኋላ አቂም አጣ። እንደውም ማለት ነበረው ማለት ይሸጠ የጠለፈኝ አባት አመሰረና ብር ይዞ ሄዶ ማለት እየሸጠ ለፖሊስ ይተጣል። እንዴት አላቃይ ይተጣል? ምን ይተጣል? ለማግኘት አልቻልኩም ብሎ አባቴ ወደደ ትንሽ እኔ ደግሞ እሱ ከተመለሰ በኋላ አንድ ወር ከቆየው በኋላ ከጫካ ውስጥ ወጥቼ ጠፍቼ ነው። እስካሁን ድረስ ግን ፍትህ አላገኘሁም።
በደቡብ ክልል ጠፍቶ የነበረው ይህ አይነቱ ጠለፋና አስገድዶ ጋብቻ አሁን በኮሮና ቫይረስ ምክንያት ሴቶችና ህፃናት እቤት መዋላቸውን ተከትሎ በድጋሚ መታየት መጀመሩንና ቁጥሩም እየጨመረ መሄዱን የክልሉ ሴቶች ህፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አልማዝ ከፍተው ገልጸዋል።
ለክልላችን ይሄ ጠለፋና ያለዕድሜ ጋብቻ ጠፍቶ ነበር። አሁን እየተከሰተ ሌሎች አዲያ አካባቢም ያለዕድሜ ጋብቻ ይሄ ጠለፋ ጋር ተያይዞ ሌሎች አካባቢም ወደነ ኮንሶ አካባቢም እንደዚህ አይነት ነገሮቹ ከኮሮና ቫይረስ ጋር ተያይዞ እየተከሰተ ይገራለሁ።
ያናገርናት የጠለፋ ጥቃት የደረሰባት ወጣት ጫካ ውስጥ በተራ ይጠብቁል ነበር ከመትላቸው የጠላፊዋ ጓደኞችና ዘመዶች አምልጣ ለፖሊስ ብታመለክትም ሊረዷት ባለመቻላቸው ሐዋሳ እንደመጣችና በክልሉ የሴቶችና ህፃናት ቢሮ እርዳታ ይርጋለም ወደሚገኘው ጣሊታ ደጋፊ ያጡ ልጃገረዶች አረጋውያንና ህፃናትን ደጋፊ በጎ አድራጎት ድርጅት እንደወሰዷት ተናገራለች። በመጠለያው ከማሳደግ ባሻገር ትምርቷን እንድትጨርስ የረዷት የጣሊታ ድርጅት መስራች ወይዘሮ አትክልት ጃንካ እንደሚያስረዱት ላለፉት አመታት ለወጣቷ ፍትህ ለማግኘት የተደረገው ጥረት ተስፋ አስቆራጭ ነበር።
ሴቶችና ህፃናት ናቸው አሁን ወደኔ ያመጣው። እስካሁን ድረስ ብዙ ነገር ብዙ ጥረት ተደርጓል። የሷ ጉዳይ ያው ምንሽ ሰዎቹ ተሰሚነት ያላቸው ናቸው። የደፈሯት ሰዎች አጥ ያላቸው ናቸው። በተለያየ ነገር ተደረሰ ብቻ የሷ ነገር እስካሁን ድረስ ከተሃቶ አሁን እሷ 18 አመት አልፏታል። እኔ ጋር ቤቴ አስተምሬ ልጅቷ ተመረቃ አሁን ራሷ እንችላለች። አሁን እንግዲህ ፍትህ ይገባኛል የፍትህ ያለ እያለች እየተንቀሳቀሰች ነው። ግን የሚሰማት የለም ፍትህ አላገኘችም።
ወይዘሮ አትክልት የተለያዩ ጾታዊ ጥቃት ደርሶባቸው ፍትህ ያላገኙ ሌሎች ሴቶችንና ህፃናትንም ይርጋለም በሚገኘው መጠለያቸው ውስጥ ይረዳሉ። በተለይ የኮሮና በሽታን ተከትሎ ሴቶችና ህፃናት እቤት በመዋላቸው በሲዳማ ዞን የሚፈጸሙ ጾታዊ ጥቃቶች መጨመሩን የሚያስረዱት ወይዘሮ አትክልት ከሁለት ወራት በፊት ባሳደጋት አባቷ ተደፍራ ነፍሰ ጡር የሆነች የ15 ዓመት ልጅ እሳቸው ጋር እንደምትገኝ ደፋሪዋን ግን ለፍርድ ማቅረብ እንዳልተቻለም ይገልጻሉ።
አሁንም እጄ ላይ በኮሮና ምክንያት ነገሯ ተወዛግቦ ያለች የተደፈረች ልጅ አለች። እርግዝ ነች 15 ዓመቷ ነው። አሸደጋ ተወልሞት አባቷ ነው የደፈራት። ከድረስ ብሶ የሷ ጉዳይ ሰውየው ታስሮ ነበር በማናቀው ምክንያት ተፈቷል። አሁን እርጉዝ ነች። እኔ ማንም የሚደግፈኝ የለም። ነገር ግን ልጅቷ ሰው ነች። ያውም ሴት ልጅ ነች። የምታሳዝን ምንም የምታቅ ልጅ አይደለችም። ግን ያለው አማራጭ እዚያው ህፃናትን ተጥሎ የተገኙ ህፃናትን ማሳደግበት ግቢ ውስጥ እየተንከባከብናት እንገኛለን።
አሁን ክልል በሆነው የቀድሞ ሲዳማ ዞን አካባቢ ሴቶች ልጆችና ህፃናት ጥቃት ተፈጽሞባቸው ጽንስ ከተፈጠረ በአካባቢው ባህል መሰረት ሴቶቹን ለጋብቻ የሚፈልጋቸው ስለማይኖር እናቶች የወለዱትን ልጆች እንደሚጥሉም ወይዘሮ አትክልት ይገልጻሉ።
ይህንን ደግሞ የተቃለ ልጅ የጋለም ፖሊስ ከሴቶችና ህፃናት ጋር በመተባበር ልጁን አንስተው ጤናውን አስመርምረው እኛ ጋር ያስገባሉ። እኔ ደግሞ እነዚህን ልጆች በጉዲፈቻ የሚወስድ ቤተሰብን አፈላልጌ በቁጥር ወደ 71 ልጆችን በጉዲፈቻ የሰጠሁበት ሁኔታ አለ። በባህሉ መሰረት አንዲት ሴት ከጋብቻ ውጪ ከወለደች ባና ይባላል እና የሚያገባት የለም። ባህሉን በጣም የሚያከብር ስለሆነ ህዝቡ ፍራቻ ያው የተወለደውን ልጅ ይጥላሉና በብዛት እንግዲህ የተደፈሩ ልጆች እጄ ላይ ያሉ።
የክልሉ ሴቶችና ህፃናት ቢሮ ኃላፊ ወይዘሮ አልማዝም በኮሮና ምክንያት በክልሉ የሚፈጸሙ ጾታዊ አካላዊና የስነ ልቦና ጥቃቶች መጨመራቸውን በጥናት ማረጋገጣቸውና ጥናቱ በቅርብ ይፋ እንደሚሆን ገልጸው በአንዳንድ የክልሉ አካባቢዎች ያለውን የፍትህ መጓደል ለመቅረፍ ቢሮአቸው ከፍትህ አካላትና ጤና ቢሮ ጋር እየሰራ መሆኑን ያስረዳሉ።
አንዳንድ አካባቢ ደግሞ በተለያዩ ጥቅማጥቅም ተሳስረው የሴቶችና ህጻናት ጉዳይ ሊሆን ይችላል፣ የሌሎች ጉዳይ በተለያዩ ጥቅማጥቅም በመተሳሰር የሚፈጸሙ ጉዳዮች ስለሆኑ ይህንን ደግሞ እኛ ጥብቀን ነው የምናወግዘው። አንዳንድ አካባቢ ደግሞ ከኮሮና ቫይረስ ጋር ተያይዞ ችሎት ክፍት ማድረግ አይቻልም ተብሎ አገልግሎት የማይሰጡ አካባቢዎችን ለይተን የክልሉ ጠቅላይ አቃቤ ሕግና የክልሉ ፍርድ ቤት ለዞኖችና ልዩ ወረዳዎች ወረዳ ድረስ ማውረድ እንዳለባቸው እንደ ክልል መግባባት ላይ ደርሰናል።
በመግቢያችን ላይ የሰማችኋትና በጠለፋ ምክንያት ጾታዊና አካላዊ ጥቃት የደረሰባት ወጣት ለአመታት ፍትህ ባለማግኘቷና በጠላፊዋ የግድያ ዛቻ ምክንያት ተወልዳ ወዳደገችበትና ጠላፊዋ ወደሚኖርበት አካባቢ ተመልሳ መሄድ አልቻለችም። በዚህም ምክንያት እናትና አባቷን ላለፉት 7 አመታት ማየት እንዳልቻለች ትገልጻለች።
አንዳንድ በቀለተኝነት ይሳዩ ልጅቀይ ይሳዩ እየቆስል ምናምን ጣፋፋ የሆነ የቀረው ነገር ሳይ ከግራ ያጋባኛል ማለት አመክሳለሁ። እኔ አንዳንድ በቀን ይሰማኛል ሰውነቴን ሙሉ ሱሩ ነው ማለት በሙሉ ማለት ነው። ግን ራሴን ስለቻልኩኝ ራሴ ነው ምትስቲ የሚፈልገው። ግን ስቲ እስክሰጠኝ ይዳል
በፍትህ አካላት ዘንድ ከሚታዩ የፍትህ መጓደሎች በተጨማሪም ጥቃት ሲደርስ በሀገር ሽማግሌዎችና በሃይማኖት አባቶች አማካኝነት ለመጨረስ የሚካሄዱ አካሄዶችም እንዳሉ የገለጹት የደቡብ ክልል የሴቶች ህጻናትና ወጣቶች ቢሮ ኃላፊ ይህንን ለማረም ወጥ አሰራሮችን እስከ ቀበሌዎች ድረስ ለማውረድ እየሰሩ መሆኑን ጠቁመዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ፌርፋክስ ቨርጂኒያ።
አመሰግናለሁ ሊሊ ለዘገባው። ወደ ተከታዩ ቅንብር እንለፍ። የዩናይትድ ስቴትስ የተወካዮች ምክር ቤት አባላት የፖሊስ ማሻሻያ ህጉን ባለፈው ሳምንት አጽድቀዋል። ይሁን እንጂ በዲሞክራቲክ ፓርቲው እንደራሴዎች አብላጫ መቀመጫ በተያዘው የህግ መምሪያ የጸደቀው ህግ ሪፐብሊካን እንደራሴዎች በበላይነት በሚቆጣጠሩት የህግ መወሰኛ የማለፍ እድል አይኖረውም ተብሏል። ሴናተሮቹ ይልቅ የራሳቸውን ህግ የማጽደቅ ስምምነት ላይ ደርሰዋል። አወዛጋቢው ጉዳይ በመጪው የምርጫ ሂደት ውስጥ ምን አይነት መፍትሄ አግኝቶ ሊቋጭ እንደሚችል በምክር ቤቶቹ እርግጠኛነት አለመኖሩን ሪፖርተራችን ካትሪን ጊብሰን ዘግባለች። ደረጀ ደስታ ያቀርበዋል።
በአገር አቀፍ ደረጃ ለተቀሰቀሰው ተቃውሞ ምክንያት የሆነው የጆርጅ ፍሎይድ ግድያ በሚኒሶታ ከተፈጸመ አንደኛ ወሩን ይዟል። የተቃውሞ መሰረት የሆነውና ሲጠበቅ የቆየው የፖሊስን ስልጣንና ተጠያቂነት ምላሽ የሚሰጥ የማሻሻያ ህግ ዲሞክራቶቹ በህዝብ ተወካዮች ምክር ቤት በኩል ባለፈው አመት እንዲጸድቅ ማድረጋቸውን ገልጸዋል። ዲሞክራቷ የኮንግረስ አባል ካረን ባንስ ይህን ሲገልጹ
We are supposed to be the beacon of hope for
የሰብአዊ መብት አያያዛችን ከሌሎች ሀገሮች የዲሞክራሲ ተስፋና አርአያ መሆን ነበረብን። በሀገራችን የፍትህና የፖሊስ ህጉ የሰብአዊ መብት ህግ ነው።
ዲሞክራቶች እንደሚሉት ያጸደቁት የምክር ቤት ህግ የፖሊስን የአሰራር ባህል ይቀይራል። ለምሳሌ በአያያዝ ወቅት አንገት በማነቅ አየር ከልክሎ ማፈንና ማንነትን ሳያሳውቁ የሰውን ቤት በርግዶ መግባትን የመሳሰሉት እንዲቀሩና ህጉ ባልተገበረ ጊዜም ከፌደራል መንግስት የሚሰጠው ድጎማ እንዲቀር የሚያዝ ነው። በተለይም ሪፐብሊካኖቹ ስለማይስማሙበት ጨርሶ አያሳልፉትም የሚባለውና ፖሊሶች እንዳይከሰሱ የሚሰጠው የህግ ሽፋንና ከለላም እንዲቀር ምክር ቤቱ ያጸደቀው ቢሆንም ሪፐብሊካኑ እንደማይቀበሉት ተነግሯል። የሪፐብሊካኑ ምክር ቤት አባል ደቢ ለስኮ ይህን አቋም ሲገልጹ እንዲህ ብለዋል።
ይህ የህግ ከለላ ከተነሳ በቅልቦና ስህተት የሚፈጽሙ ፖሊሶች ባለማወቅ በሚፈጽሙት ህግ ወደ እስር ቤት እንዲሄዱ ልናስገድዳቸው እንችላለን። ፖሊሶች ለሚፈጽሙት ነገር ተጠያቂነት እንዲኖራቸው በማድረጉ ላይ እንስማማለን። ይህ ግን ስራቸውንና ህጉን በቅንነት አክብረው ከሚሰሩ ፖሊሶች ወንጀለኞች በቀላሉ እንዲያመልጡ ያደርግ ይችላል።
ባለፈው ረቡዕ ሪፐብሊካኑ በሚቆጣጠሩት በሌላኛው የሴኔት ምክር ቤት ቀርቦ በሪፐብሊካኑ የረቀቀው የፖሊስ ሕግ ማሻሻያ የዲሞክራቲክ ፓርቲ የሴኔት አባላት በመቃወም ድምጽ ስለነፈጉት ለክርክር ሳይበቃ ቀርቷል። በሴኔቱ ያነስተኞቹ የዲሞክራቲክ ፓርቲ ምክር ቤት አባላት መሪ ቻክ ሹመር ባለፈው ረቡዕ በሪፐብሊካን ስለቀረበው ረቂቅ የማሻሻያ ሕግ ግልጽ የሆነ ተቃውሟቸውን አሰምተው ነበር።
That the Senate Republican Justice Act
The Senate Republican የሕግ ንዑስ ኮሚቴ አባላት ያጸደቁት ፖሊሶች በጥቁር አሜሪካውያን ላይ የሚፈጽሙት ጭካኔ እንዲቆም ከረጅም ጊዜ ጀምሮ ሲነሳ የኖረውንና አጣዳፊውን ጥያቄ ከግምት ያስገባ ፍሬ ያለው ረቂቅ አይደለም። ይህ ረቂቅ የወደቀው በጣም በሚያሳዝን ሁኔታ ለጉዳዩ የማይመጥን ስለሆነ ነው።
ይሁን እንጂ ሪፐብሊካኑ ታም ስካት ዲሞክራቶቹ ህጉን ለውይይት እንዳይቀርብ በማገዳቸው ተስማምቶ አዲስ ህግ የማርቀቁን አጋጣሚ አጥተውታል። ህጉን ያረቀቀው ሰው እንኳ በረቂቁ ላይ አንዳንድ ለውጦችን ለመቀበልም ፈቃደኛ ነበር ብለዋል።
The death of yet another African American man, George Floyd, his murder
ዛሬም በተገደለው አፍሪካዊ አሜሪካዊ ጆርጅ ፍሎይድ ሞት የተነሳ አገሪቱን እንድንመራ እድል ተሰጥቶናል። እንድንመራ ነው የተሰጠን። በወዲያኛው ቡድን ያሉት የስራ ጓደኞቼ ግን ጨርሶ አይሆንም ብለዋል። ረቂቁን ህግ አይደለም አይሆንም ነው ያሉት። በቃ ዝም ብለው አይሆንም ነው የሚሉት።
ብዙዎቹ የኮንግረስ አባላት ብርቱ የምርጫ ፉክክር ስለሚጠብቃቸው ደጋፊዎቻቸውን ያስባሉ። ለነሱ ከተቃራኒው ገን ጋር አብሮ የመስራቱ አስፈላጊነት በጣም ውስን ነው። ለአሜሪካ ፕሬዝደንትነት የሚወዳደሩት የዲሞክራቲክ ፓርቲው እጩ የጆ ባይደን አጋር ሆነው ለምክትል ፕሬዝደንትነት ሊታጩ ይችላሉ ከተባለት ውስጥ አንዷ የሆኑት የካሊፎርኒያ ሴኔተር ካሚላ ሃሪስ ስለ ሪፐብሊካኑ ረቂቅ ህግ ተቃውሟቸውን የገለጹት እንዲህ በማለት ነበር።
What they have offered is basically the promise of
በመሰረቱ ሪፐብሊካኖች ያቀረቡት ፖሊሶቹ የሚናዘዙበትን መንገድ ነው። ነገሩ ከተፈጸመ በኋላ ስለተፈጸመው ድርጊት ነው። ምን እንዳደረጉ መናዘዝ ይችላሉ። ያደረከውን ታያለህ፣ ታጠናለህ፣ ከዛ ሪፖርት ታደርጋለህ፣ ሁሉንም ታደርጋለህ። ይህ ግን አይበቃም። ለነገሩ ሲጀመርም በቂ አይደለም። ህዝቡ የሚፈልገው ተግባር ነው።
ሁለቱም ምክር ቤቶች በጋራ የሚያሳልፉት ህግ በመጨረሻው ይሁንታ ጸድቆ እንዲወጣ ወደ ዋይት ሃውስ መምጣቱ አይቀርም። ፕሬዝደንቱም አሻራቸውን ያሳርፉበታል። ፕሬዝደንት ትራምፕ ከወዲሁ እንዲህ ብለዋል።
ፖሊሶቻችንን የሚጎዳ ማናቸውንም ነገር ማድረግ አንፈልግም።
ለምርጫ የቀረው ጊዜ 4 ወር በመሆኑ ህግ አውጪዎቹ የተስማማ ህግ ለማውጣት በቂ ጊዜ ያላቸው አይመስልም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አመሰግናለሁ ደረጀ። ተከታዩ አፍሪካ ነክ ርዕሶች ነው። ከአፍሪካ የብዙ ስደተኞችን ይዛለች የምትባለው ዩጋንዳ በቅርቡ በኮንጎ ዲሞክራሲያዊ ሪፐብሊክ ከሚካሄደው ግጭት የሸሹ 4000 ስደተኞችን ተቀብላለች። ዩጋንዳ ወደ 1,400,000 ስደተኞችን ያስጠለለች ሲሆን 1/3 የሚሆኑት ከኮንጎ የተፈናቀሉ መሆናቸው ተገልጿል። በቅርቡ ከገቡት ስደተኞች መካከል ከ40 በላይ ለኮሮና ቫይረስ የተጋለጡ መኖራቸው ታውቋል። የዩጋንዳ የቀውስ ጊዜ የረድኤትና የስደተኞች ጉዳይ ሚኒስትር አዲሶቹን ስደተኞች ለመርዳት ተጨማሪ ገንዘብ እንደሚያስፈልጋቸው መናገራቸውን ካምፓላ የምትገኘው ሪፖርተራችን ሐሊማ አቱማን ይዘግባለች። ቦትስዋና ደግሞ የአውራሪስ ሀብቷን ከማለቅ ለማዳን ስትል ጥርሳቸውን ማውለቅ መጀመሯን ፖንዲሲ ዱቤ ከጋቦሮን ይዘግባል። አዳነች ፍሳሐዬ ሁለቱንም ዘገባዎች በአፍሪካ ነክ ርዕሶች ታቀርባቸዋለች።
የኡጋንዳ የቀውስ ጊዜ ረድኤትና የስደተኞች ጉዳይ ሚኒስትር ሂለሪ ሆነክ ካምፓላ በተደረገ ጋዜጣዊ ጉባኤ ላይ ሲናገሩ የኮንጎ ዲሞክራሲያዊ ሪፑብሊክንና ደቡብ ሱዳንን በመሳሰሉት ሀገሮች ግጭት ያስነሳሉ በማለት ዓለም አቀፍ ማህበረሰብን ነቅፈዋል። ኡጋንዳ የኮቪድ-19 ወረርሽኝ እስከሚያበቃበት ጊዜ ድረስ ተጨማሪ ስደተኞች አልቀበልም ብትልም ከኮንጎ ዲሞክራሲያዊ ሪፑብሊክ የሸሹ በብዙ ሺህ የሚቆጠሩ ስደተኞች በሰሜን ኡጋንዳ ዞምቦ ወረዳ ላይ መግቢያና መውጫ አጥተው መቆየታቸውን ሆኔ ገልጸዋል።
What government has done deliberately is moved in and cordon off those 4000 taken them to a school.
መንግስት ሆም ብሎ ያደረገው ነገር ቢኖር 4000 የሚሆኑትን ሰዎች ሰብስቦ ከድንበሩ አርቆ ባንድ ትምህርት ቤት ማስፈርን ነው። አሁን ዞምቦ ላይ እየተመረመሩ ነው። እነዚህን ስደተኞች በመርዳት ተግባር ዓለም አቀፍ ማህበረሰብ ካልተባበረን በስተቀር ወደ ሀገራቸው ለመመለስ ልንገደድ እንችላለን። ምክንያቱም በጀታችን ውስን በመሆኑ እነሱን ለመርዳት የምንችልበት ገንዘብ የለንም።
ኡጋንዳ 1.4 ሚሊዮን የሚሆኑ ስደተኞችን ታስተናግዳለች። ብዙዎቹ በተፋፈገ ሁኔታ ስለሚኖሩ ኮሮና ቫይረስ በስደተኞቹ ሰፈር ከገባ ለወረርሽኙ የተጋለጡ ይሆናሉ። የስደተኞች ኮሚሽነር ጀራልድ ሚኒሃ በኮሮና ቫይረስ የተያዙ ስደተኞችን ለመርዳት ስትል ሀገሪቱ ስደተኞችን በሚቀበሉት ወረዳዎች ያሉትን ለይቶ ማከሚያ ቦታዎችን ሁሉ ዝግጁ ማድረጓን ገልጸዋል።
Of the 870 quarantined refugees in different quarantine centers in
870 ከሚሆኑት በተለያዩ የኳራንቲን ማዕከሎች ካሉ ስደተኞች መካከል 44ቱ የኮሮና ቫይረስ በሽታ ተገኝቶባቸዋል። የጤና ጥበቃ ሚኒስቴር እየተከታተላቸው ነው። እየተሻላቸው ቢሆንም ገና ከህክምና ቦታዎቹ ግን አልወጡም።
ኡጋንዳ ያሉት የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተወካይ ጆል ቡትሩ የስደተኞች ሁኔታ የቀጣይነት ባህሪ ስላለው ለጋሾች እየተሰላቸ ነው። ስደተኞችን ብዙም እየረዱ አይደሉም። ስለሆነም የዓለም የምግብ ፕሮግራም ለስደተኞቹ የሚሰጠውን ራሽን በ30% ቀንሷል። በገንዘብ የሚሰጠውንም እንደዚሁ ይላሉ።
Come September what happens? Well, for education around $10 million, we may have to
መስከረም ወር ሲደርስ ለትምህርት የሚኖረን ገንዘብ 10 ሚሊዮን ዶላር ገደማ ነው። ከ4000 በላይ ለሚሆኑት መምህራን ገንዘብ መክፈልና ቆም ነው። ስደተኞችን በሚቀበሉት ወረዳዎች ሁሉ ያሉትን ከ100 በላይ የሚሆኑት የህክምና ማዕከሎች መርዳት አንችልም። ለስደተኞች ከሚያስፈልገው ምግብ ነክ ካልሆነ በስተቀር ሳሙናን የመሳሰሉትን ማከፋፈል አይቻልም። ሌሎች ለስደተኞች አስፈላጊ የሆኑትን እንቅስቃሴዎችን መቀጠል አንችልም።
ከማለቅ ለማዳን ስትል ጥርስ አልባ እንዲሆኑ ማድረግ መጀመሯ ተገልጿል። የቦትስዋና የዱር አራዊት ጥበቃ ባለስልጣኖች በገለጹት መሰረት ከሁለት ዓመታት ወዲህ በእስያ ሀገሮች ከፍተኛ ተፈላጊነት ያለውን የአውራሪስ ጥርስን ለመስረቅ ሲሉ ሌቦች 56 አውራሪሶችን ገድለዋል። ይህን መሰረት በማድረግም ቦትስዋና ካለፈው ሚያዝያ ወር አንስቶ ከፍተኛ አደጋ የተደቀነባቸው የጥቁር አውራሪስ ሀብቷን በሚስጥር ወደ ተያዘ ስፍራ እንዲወሰዱ ማድረጓን ገልጻለች። ካለፉት ሁለት ዓመታት ወዲህ ቢያንስ 56 አውራሪሶች መገደላቸውን መሰረት በማድረግ ጥርሳቸውን በማውለቅ ከነበሩበት ኦካቫንጎ ዴልታ ወደ ሌላ ምስጢራዊ ቦታ ለማዛወር እንደተወሰነ ተገልጿል። ከቅርብ ጊዜያት ወዲህ ነጭና ጥቁር አውራሪሶች የዘራፊዎች ኢላማ እየተደረጉ መሆናቸውን የዱር እንስሳት ተንከባካቢ ባለሙያዎች ገልጸው በዚህ መልኩ ከቀጠለ ጥቁር አውራሪሶች እስከ መጪው ዓመት ባለው ጊዜ ውስጥ ከመድረገጽ ሊጠፉ ይችላሉ ብለዋል። አንዳንዶቹ አውራሪሶች ቦትስዋና ውስጥ የተሻለ ደህንነት አለ በሚል ከአምስት ዓመታት በፊት ከደቡብ አፍሪካ የተዛወሩ መሆናቸው ታውቋል። ቦትስዋና ስንት አውራሪሶች እንዳሏት ግልጽ አይደለም ተብሏል። በሀገሪቱ ዋናው የእንስሳት ሐኪም ማዲ ሪብን የአውራሪስ ጥርስ ማውለቅ ቀላል መሆኑን ሲያስረዱ እንስሳቱን የሚያስቀይ አይደለም ብለዋል።
አውራሪሶቹ ጥርሳቸው ሲነቀል አያማቸውም። የሰዎችን ጥፍር የመንቀል ያህል ነው። ጥርሱ የሚያድግበትን ክፍል አንነካም። ጥርሱን የምንቆርጠው የሞተ አካል ባለበት ላይ ነው። በሌላ አነጋገር እኛ በምንቆርጥበት ክፍል ላይ የሚያም ነገርም ሆነ የሚወጣ ደም የለም።
ቦትስዋና ከአውራሪስ ጥርስ ዘራፊዎች ጋር ውጊያ ላይ መሆኗን ባለፈው ዓመት ጥርሳቸውን ለመዝረፍ ሲሉ አውራሪሶችን የሚገድሉት ሰዎች ከወታደሮች ጋር ባደረጉት የተኩስ ልውውጥ ወደ 20 የሚጠጉ ዘራፊዎች መገደላቸው ታውቋል። አድማጮች፣ ኡጋንዳ ውስጥ ከመላ አፍሪካ የበዙ ስደተኞች ስለመኖራቸውና ቦትስዋና የአውራሪስ ሀብቷን ከማለቅ ለማዳን ስትል እርሳቸውን ማውለቅ ስለመጀመሯ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አመሰግናለሁ አዳነች። የተከበራችሁ አድማጮች፣ ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪዋ ብራን ኃይሉና እኔም ሳስተናግዳችሁ የቆየሁት ሰለሞን አባተ ነን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባክዎ ራስዎን ከኮሮና ቫይረስ ይጠብቁ። ሰላም ጤና ይስጥልኝ። በደህና ነው።